ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
እናስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሚያዝያ 17 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና፣ በማስከተልም ካልታዘልኩ አላምንም ሆኖብን ነው ነገሩ በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን ሐተታ እናሰማለን። በመጨረሻም የዘረኛ መንቻካ ቃላጋኖ ፖለቲካ አታቱሌ ቡኬ በሚል ርዕስ በሃማ ቱማ የቀረበውን ሁለተኛውን ክፍል በድጋሚና ሶስተኛውንና የመጨረሻውን ክፍል አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
ድንበር የለሽ ጋዜጠኞች የተባለው ተቋም የፕሬስ ነጻነትንና የጋዜጠኞችን መብት በሚመለከት በዓለም ላይ ያሉ የ180 ሀገሮችን ሁኔታ በደረጃ ለይቶ በማውጣት ዘገባ አሰራጭቷል። ከ180 ሀገሮች መካከል ኢትዮጵያ 150ኛውን ቦታ፣ ኖርዌይ፣ ስዊድን፣ ኒዘርላንድ፣ ፊንላንድ እና ስዊዘርላንድ የመጀመሪያውን አምስት ተርታ፣ እንዲሁም ቻይና፣ ሶሪያ፣ ቱርክ፣ ሻቢያ ግዛዝን ጨምሮ ሰሜን ኮሪያ የመጨረሻውን ተርታ ይዘዋል። ኢትዮጵያን አስመልክቶ ተቋሙ በዝርዝር በገለጸው ዘገባ በ2011 የታወጀው የጸረ ሽብር አዋጅ ጋዜጠኞችን ኢላማ ማድረጉን ጠቅሶ አዋጁን ምክንያት በማድረግ በርካታ ጋዜጠኞች የረጅም ጊዜ እስር የተፈረደባቸውና በርካቶች ያለ ፍርድ በእስር እንዲቆዩ የተደረጉ መሆኑን ገልጿል። በ2006 የመገናኛ ብዙሃን ተቋሞች እንዲዘጉ ከተደረገ በኋላ ከ30 በላይ ጋዜጠኞች ሀገር ጥለው የተሰደዱ መሆናቸውን ጠቅሶ ከዛ ወዲህ ምንም አይነት መሻሻል አልታየም ብሏል። በአሁኑ ወቅትም የአስቸኳይ ጊዜ አዋጁ ለሁለተኛ ጊዜ መታወጁ ጋዜጠኞችን ለሌላ ዙርና የመብት ረገጥ አደጋ ያጋለጣቸው መሆኑንም ጠቅሷል። የኢንተርኔት የሶሻል ሚዲያ መድረኮች በየጊዜው የሚቋረጡ መሆናቸውን እንዲሁም ጋዜጠኞችን ለይቶ ማስፈራራትና ድብደባ፣ እስራት አሁንም እንደሚደርስባቸው በመዘርዘር ዘግቧል። ከሚያዝያ መጀመሪያ ጀምሮ በአፋር አውሲ በሚባሉ አካባቢ፣ ባርሲ፣ በምስራቅ ሸዋ፣ በምስራቅና በምዕራብ አርጌ እንዲሁም በወገዴን አውራጃዎች በደረሰው ከፍተኛ የጎርፍ አደጋ በርካታ ዜጎች ጉዳት የደረሰባቸው መሆኑን የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ቢሮ ባለፈው ሳምንት መጨረሻ ላይ ባወጣው ዘገባ ገልጿል። በወጋዴን 165,000 ሰዎች የምግብ የውሃና የሕክምና አገልግሎት ያስፈልጋቸዋል ተብሏል። የገናሌና የዋቢ ሸበሌ ወንዞች ከመጠን በላይ በመሙላታቸው 87 ቀበሌዎችን ያጥለቀለቁ መሆናቸውን ተነግሯል። በኢትዮጵያ ለሰራተኞች የሚከፈለው ደሞዝ ከአብዛኞቹ የአፍሪካ ሀገሮች በአስከፊ ደረጃ ዝቅተኛ መሆኑን፣ በዚህ ጉዳይ ላይ በአንድ ኢትዮጵያዊ ተዘጋጅቶ አዲስ ስታንዳርድ በሚባለው ጋዜጣ ላይ የተዘገበው ጥናት አጋልጧል። በኬንያ አንድ የመዋለ ሕፃናት መምህር የሚያገኘው ደሞዝ በአማካኝ $267 ሲሆን በኢትዮጵያ ግን $38 ብቻ መሆኑን ጥናቱ የዘገበ ሲሆን በኢትዮጵያ ላለ ለሁለተኛ ደረጃ ርዕሰ መምህር $136 ብቻ እየተከፈለው የኬንያው ግን $1,743 እንደሚያገኝ በዝርዝር አስቀምጧል። ምንም እንኳን በኢትዮጵያ ለሰራተኞች የዝቅተኛ ደሞዝ ወለል ባይኖርም የመንግስት ሰራተኞች የደሞዝ መለኪያና መሰረት በማድረግ በኢትዮጵያና በኬንያ የሚገኘውን የዝቅተኛ ደሞዝ ወለልን በምርምር ጥናቱ ለማወዳደር ሞክሯል። ዝቅተኛው የደሞዝ ወለል በኢትዮጵያ $17 ሲሆን በኬንያ 148 መሆኑን ገልጿል። የዓለም አቀፍ የሰራተኛ ደረጃ ባወጣው ዘገባ መሰረት በደሞዝ ተመን ኢትዮጵያ ከ10 አፍሪካ ሀገሮች መካከል የመጨረሻውን ደረጃ ያዘች መሆኑን ጥናቱም ዘግቧል። በሌላ በኩል የኑሮ ውድነቱን አስመልክቶ በኢትዮጵያ ያለው ሁኔታ ከሌሎች አፍሪካም ሆነ የዓለም ሀገሮች ይበልጥ አስከፊ መሆኑን ጥናቱ በዝርዝር አቅርቧል። የተለያዩ ከተሞችን በማወዳደር በተገኘው መረጃ የአዲስ አበባ ከተማ የኑሮ ውድነት ናይሮቢን በ24 ነጥብ፣ ካይሮን በ4 ነጥብ፣ ቤጂንግን በ5 ነጥብ እንደሚበልጥ ጥናቱ ደርሶበታል። በአዲስ አበባ የሚሸጥ የአንድ ዳቦ ዋጋ ከናይሮቢው ጋር ሲወዳደር በ57 ከመቶ እንደሚበልጥ ጥናቱ ያረጋግጣል። የሰራተኛ ደሞዝ አነስተኛ ነው በሚል የወያኔ አገዛዝ የውጭ ባለሀብቶችን ወደ አገር ውስጥ ለማስገባት የሚያደርገው እንቅስቃሴ ለአገሪቱም ሆነ ለሕዝቡ ከፍተኛ ጠንቅ ሊሆን እንደሚችል ጥናቱ ጠቋሚው ነው ተብሏል። በማዕከላዊ ናይጄሪያ ቤኑ በተባለው ግዛት መሳሪያ ታጠቁ ግለሰቦች በአንድ የካቶሊክ ቤተክርስቲያን ውስጥ በተሰበሰቡ ምዕመናን ላይ ተኩስ በመክፈት ከ15 ሰዎች በላይ የገደሉ መሆናቸውን የዜና ምንጮች ዘግበዋል። ከሟቾቹ መካከል ሁለቱ ቄሶች መሆናቸው ተነግሯል። ታጣቂዎቹ በአካባቢው ከ50 በላይ ቤቶች ያቃጠሉ መሆናቸውንም የቤኑ ግዛት አስተዳዳሪ ገልጿል። በቤኑ ግዛት ታጣቂዎች ተከታታይ ጥቃቶችን እያደረሱ ሲሆን ከጥቂት ቀናት በፊት በአካባቢው ባሉ ከብት ጠባቂዎች ላይ ባደረሱት ጥቃት ከ10 ሰዎች በላይ መግደላቸውም ተዘግቧል። በሩዋንዳ አንድ የጅምላ መቃብር የተገኘ መሆኑን ተነግሯል። ከ24 ዓመት በፊት 800 ሺህ የቱትሲ ማህበረሰብ አባላትና ለዘብተኛውኑ ሁቶች በአሰቃቂ እልቂት በሁቱ ሚሊሻዎች መገደላቸው የሚታወቅ ሲሆን ከነዚህ ውስጥ የ3000 ዜጎች አስከሬን አለመገኘቱ ይታወቃል። የጅብላ መቃብሩ የተገኘው ከዋና ከተማ ከኪጋሊ አጠገብ ከምትገኘው ካሶቦ ከሚባለው አካባቢ ሲሆን 200 የሚሆኑ በሳት የተቃጠሉ አስከሬኖች የተገኙበት መሆኑ ታውቋል። መቃብሩ የተገኘው በልቂቱ ለተገደሉት የማስታወሻ ስነ ስርዓት በተደረገ በሁለት ሳምንት ውስጥ ነው። አድማጮቻችን፣ ለዛሬ ያለው ዜና በዚሁ ተጠናቀቀ።
ካልታዘልኩ አላምንም ሆኖብን ነው ነገሩ። ማንም ቢሆን ማን ሰፊው ጭቁን ህዝብ ያቸንፋል በሚል ጽኑ እምነት ከአርባ አመታት በላይ የታገልነውን በጨለምተኝነትና ሽንፈተኛነት ሊከሰን ቀርቶ ሊያምንም አይችልም። ህዝብ አቸናፊ እንደሚሆን ኢትዮጵያም ነጻና የተከበረችና ህዝቧን የምታኮራ እንደምትሆን ምንም ጥርጥር የለንም። ከመልካም ጠላ ክፉ ጠጅ በሚልም ማካካሻ መጽናኛ መኖርንም ፈልገን አናውቅም። በምንፈልገው በይሻላል አውድማ አጉል ተስፋን ማበራየት መውቀት ሳይሆን የምንፈልገውን የታገልንለትን ውድ ህይወት የገበርንለትን ክቡር ዓላማ ማግኘት ህዝባዊ ድልንም መቀዳጀት ነው። ብዙ ጊዜም ተታለናልና ሳልታዘል አላምንም ብንል እንደ ሙሽሪት አግባብ ያለው ይሆናል። ለመብታችን መረገጥ፣ ለሀገራችን መዋለድ፣ ለዘረኝነት መስፈን፣ ለድህነት መስፋፋት፣ ባጭሩ ለሁሉም ክፉ ነገር በደልና ወንጀል ተጠያቂውና ምክንያቱ ወያኔ ነው። ትግላችን ጸረ ወያኔ የሆነው ይህን እርኩስ ኃይል ካላስወገድ ምንም መፍትሄ እንደማናገኝ የ27 ዓመታት መሪር ተመክሮ ስላሳየን ነው። ለወያኔ እኮ 27 ዓመታት ጊዜ ሰጥተነዋል። በ1997 ዓ.ም ያን ሁሉ ስርቆትና ግፍ ፈጽሞም ተቃዋሚነን ባዮቹ በድርድር ሊጠምዱት ተስፋ አድርገው ተታለው ገደል መግባታቸውን የምናስታውሰው ነው። በወያኔ ፓርላማ ገብተው መሳቂያ መሳለቂያ ከመሆን ያላለፉትንም አንረሳም። ህዝብ ከሚጠበቀው በላይ ታግሏል። ለአረመኔዎቹ ጊዜንም ሰጥቷል። ያገኘው ፍሬ ግን የለም። ከጥቂት ዓመታት በፊት ተፋፍሞና ተባብሮ የቀጠለው የህዝባችን ትግል ከፍተኛ መስዋዕትነትን ከፍሏል። ይህን ልንረሳ ከቶም የሚጠበቅ አይደለም። ይህ ሁሉ ደም ለምን ተገበረ? መሰረታዊ ለውጥን በመፈለግና ወያኔንም ለማስወገድ ነው። የወያኔ ቅጥረኞችና አይጸዱ ሽንፍላዎች ሌላም ሊሉ ቢነሱም ህዝብ የተሰዋውና ትግሉን የቀጠለው ሙሉ መብቱን ለማስከበር፣ ዘረኛውን ስርዓት ለማስወገድ፣ ህዝባዊና ዴሞክራሲያዊ ስርዓትን እውን ለማድረግ ነው። በወያኔ ጫማ ስር ወድቆ ከወያኔ በምለላ መፍትሄን ለመፈለግ አይደለም። የተሻለ ፍለጋ በሚል ይብስን ለማቀፍ አልነበረም። ወያኔ እንደ እልከኛ መሽገር ከስልጣን ተጣብቆና የህዝብን ጩኸት አልሰማ ብሎ ያለ ኃይል በመሆኑም ሁሉም የመፍትሄ መንገድ ከወያኔ በተጻረረ አቅጣጫ የሚሄድ ነው። ወያኔ ዋና ችግራችን እንጂ በምንም አይነት የመፍትሄያችን አካል ሊሆን አይጠበቅም። አዞ ሲውጥ ያለቅሳል እንደተባለው ሁሉ ወያኔ ትግላችንን ሊያጠፋ ሲጥር ለኢትዮጵያ ያሰበ የተጨነቀ ይመስል የሸረበውን ሴራ በተደጋጋሚ አጋልጠናል። በ1995 ዓ.ም በወጣው ዴሞክራሲያ ነገን ለመጨበት ዛሬ መደራጀት በሚል ርዕስ የሚከተለውን አስፈረን ነበር። ኢትዮጵያ ላለፉት 30 ዓመታት 3 ልዩ ልዩ ጽንፈኛ መንግስታት ሲፈራረቁባት 2 መልካም አጋጣሚዎች አምልጠዋታል። ሁለቱንም ሁኔታ ተጠቅማ በሰላማዊ ሽግግር በማለፍ ዴሞክራሲያዊ ስርዓት በዘለቄታ መልኩ ሊመሰረት የሚችልበትን እድል እንዳታገኝ ተደርጓል። ይህ በደል የተፈጸመባት በ1966 ዓ.ም የንጉሱ አገዛዝ ወድቆ በደርግ አገዛዝ ሲተካና በ1982 ዓ.ም ደርግ ወድቆ ወያኔ ስልጣን እንዲይዝ ያደረገው የለንደኑ ስብሰባ ነበር። ሁለቱም ታሪካዊ ወቅቶች በኢትዮጵያ ስትራቴጂያዊ ጠላቶች የተሸረቡ ሴራዎች ነበሩ። የኢትዮጵያ ህዝብ ለሌላ ችግር፣ ብጥብጥ፣ አለመረጋጋትና ጦርነት እንዲዳረግ ሆን ተብሎ የተቀየሰ የጥፋት እቅድ ብቻ ሳይሆን ኢትዮጵያ እንደ አገርም መቀጠል የለባትም ተብሎ የተፈረደባት የሞት ፍርድ ብያኔም ጭምር ነበር። ሁለቱም ወቅቶች የኢትዮጵያ ህዝብ በአገሩ ጉዳይ እንደ ባዕድ ተቆጥሮ እንደ ባይተዋር እንዲመለከት የተደረገበት ሁኔታ ነበር። የደርጉም የለንደኑም ሆነ የወያኔ የግንቦቱ ስብሰባ ይህ ነው የማይባል ብሔራዊ ጥፋት እንዳስከተለ ከኛ ከኢትዮጵያውያን በበለጠ ሊያውቅ የሚችል ሌላ ማን አለ? የአጼውንም ሆነ የደርግን አገዛዝ በህዝባዊ ስርዓት መተካት ሲቻል በውጭ ጠላቶችና በውስጥ ባንዳዎች ትብብር ምክንያት የኢትዮጵያ ህዝብ ለበላይ ሰብ አገዛዞች እንዲዳረግ ተደረገ። ይህንን የታሪክ ሐቅ በግንዛቤ ውስጥ ካስገባን ስላለፈው በደልና ጥቃት፣ ጉዳትና ጥፋት ብቻ እያረሩ እየተቆማተሩ እያዘኑና እየተብተከተኩ መኖር መፍትሄ አያመጣም። ያለፈው ብሔራዊ ጥፋት እንዳይደገም ምን መደረግ አለበት የሚለውን አብይ ጥያቄ ጠይቆ የማያሻማ መልስ ማግኘት ያስፈልጋል እንላለን። የጥቅሱ መጨረሻ። ዛሬም ያለው ሁኔታ ተመሳሳይ ነው። ወያኔ የጀርባ አጥንቱ ተሰባብሮ ሙሉ በሙሉ አልወደቀም፣ እየተፈጨረጨረ ነው። ይሉኝታ አልባ ፈጣጣ ቡድን ስለሆነም የህዝብ ጥያቄ መላሽም ከኔ በላይ ማን ሊገኝ ብሎ ይወራጭብናል። 27 ዓመት በጉያው ያኖረውንና ያሳደገውን ልጁን ለመጋጃው ልዋጭ ብሎና ንግግር ጽፎ ሰጥቶ በል አደናግርልኝ ብሎ አሰማርቶታል። ህዝብ የጠየቀውን መላሽ ለመስጠት እንኳን እንቢ እንዳለ ሆኖ ግን ለውጥ መጣ። ሁሉም በኔ ህግና ውሳኔ መሰረት ይታያል ወዘተ እያለን ነው። ዮርክ ዜጋም ሸቀጣን ሙገሳ አሳፋሪ ዘረኝነት ቀጠለ እንጂ አላከተመም። ሁሉም እስረኞች ይፈቱ ሲባሉ በቅርቡ የአምቦ ተቃዋሚዎች እንዳሉት እየቆነጠረ መፍታቱን በቂ ነው ብሎም ይዞታል። የጎንደር ወሎ ለመሬትም እንደተቀማ ነው። አሁንም አጋዚ ልዩ ፖሊስ ተሰማርቶብን ግፍ እየፈጸመ ነው። አሁንም ባለፍጹም ባለስልጣን ወያኔ ነው። በግራ ቀኝ ቢታይ የለየላቸው አድርባዎች ለሹሙ ቢያጨበጭቡም ቢናጡም ትግል እንደሆነ ቀጣይ ነው። ወደ ከርሰ መቃብሩ የተጠጋን ጸረ ህዝብ ስርዓት ከእንግዲህ ማንም ሊያድነው አይችልም። ቀደምም መፍትሄ እንዳልነው አሁንም አምባገነን እንዳይቀጠልብን ሆነ እንዳይፈራረቅብን ሁሉን ያካተተ ሰፊ የሽግግር ሂደት ከመጀመርና ዲሞክራሲያዊ የህዝብ መንግስት ከመመስረት ውጭ ምንም መፍትሄ የለውም። ቀጥ ያለውን መንገድ ሊማሊሞ ማድረጉ ለወያኔ እንጂ ለህዝብ የሚበጅ አይደለም። መፍትሄውም በወያኔ ህግ ስር ወይም ህገ ወጥ አማራጭ ስር ሊሆንም ሊጠበቅ ቀርቶ ሊታሰብም አይችልም። የወልቃይትን ችግር በህገ መንግስቱ መሰረት ማለትም በወያኔ ውሳኔና ህግ በሚለው መሰረት እፈታለሁ ብሎ መነሳት በህዝብ ላይ መቀለድ ነው ያልነውም ለዚህ ነው። ችግሩ ከመጀመሪያው ከአንቀጽ 39 ጀምሮ ይህ የወያኔ ህገ መንግስት የተባለ ሰነድ እንደሆነ ማንስ ረሳ? ካልታዘልኩ አላምንም ያለችው ሙሽሪት ቀደም የተመኘችውን አስተውሳ ነው። ወዲያ ወዲህ መወላገዱ ቀርቶ ወደ መፍትሄው ስንጓዝ በቅድሚያ ሁሉንም የፖለቲካ እስረኞች መፍታት፣ ሁሉን አገር ወዳድ ኃይሎች ያቀፈ የሽግግር ሂደትን ለመጀመር መነሳት፣ አጋዚን ልዩ ኃይልን ባስቸኳይ ማፍረስ፣ አፋኝ ህጎችና አዋጆችን መሰረዝ። እስቲ በዚህ ጀመር እስቲ የለውጥ እርምጃ እኔ ሽርሽሩና ሽንገላው ተወግዶ ተጨባጭ እርምጃዎችን ለመታዘብ ለማየት እንብቃ። አዋጁ ይነሳላል ነው ወያኔ ወደደም ጠላም ማንሳቱ የማይቀር ነውና ይሄው በተባለው መሰረት እርምጃ ወሰድኩ በሚል እንዲመጻደቅ እድል እንሰጠው ባለመፈለጋችን ነው። ለሽግግር ጉባኤ ተካፋይ የሚሆኑትም በወያኔ ውሳኔና አውንታ የሚሆን አይደለም። ለውጥ በተባለው ካቢኔ እነማን ለይስሙላም ቢሆን እንደተሾሙ ታዘበናል። ወያኔ ከቦታው ፈቃላለም ቦንጃል የሚፈለጉ እነሽጉጤና ሌሎች ናቸው ሚኒስትር የተባሉት። የምን ለውጥ? ህዝብ በተጨባጭ ለውጥ እንይ ማለቱ ሲያንሰው ነው። ለ27 ዓመታት ጊዜ ለሰጠው ዘረኛ ቡድን ተጨማሪ ጊዜ መስጠት የሚለውን የወያኔን እና የከንቶችን ልፈፋ ዘግቶ ትግሉን ማፋፋምና መቀጠል ነው ግዴታው። በቃላት መሸንገል ድሮ ቀረ። አገራችንን በደማችን እናስመልስ እናስከብር። ለመብታችን መከበር ዋስትናው ህዝባዊ ትግላችንን መቀጠል ማፋፋም ብቻ ነው። ጸረ ወያኔው የጋራ ትግላችን ጠላታችንን ያውድም።
ይሄ የታቤት ላለ በደንብ ኮብኝ ጮሃለሁ ቺያለሁ ሰዎች ብትሰሙ ጭንቀላ ዋራቺ የበደለችኝ ይኸው ልንገራችሁ መልፋቴ መድከሜ ነበር እንዲስማማ ግን እሷ በጭራሽ ምንም አልተሰማት። ውሀቴ ብትሰሙ ይኸው አቤት አቤት ላለው በደል ደርሶብኝ ጮኋለሁ ችያለሁ። ውሀቴ ብትሰሙ ይኸው አቤት አቤት ላለው በደል ደርሶብኝ ጮኋለሁ ችያለሁ። እስዋያ ጣላረት ከብላ
የዘረኛ መንቻካ ካላጋኖ ፖለቲካ አታቱሌ ቡኬ ከሃማ ቱማ ክፍል ሁለት በህዋ ብልጭታ ባጉል ህልም አባዜ የሰው ነፍስ ይለካል ባልተገራ ጊዜ ባልተገራ ጊዜ ማለትም በዘመነ ወያኔ ሆድ ቀደመና በደቆር ተመረጠና ለወያኔ ሰለባ መሆኑ ተደጋገመ ተፋፍሞ የነበረውና ወያኔን ያንገዳገደው ትግል እነሆ ቀዝቀዝ ያለበት ሁኔታ እየታየ ነው አዋቂነን ባዮች ምሁሮች ተወናበዱና ተደናቆሩ እንጂ የትግል ዋናው ግብ የፖለቲካ ስልጣን ባለቤት ለመሆን ነው። ስልጣን ለማን? ስልጣን ምን አይነት ነው የሚለው ነው ዋናው ጥያቄ። በኢትዮጵያ አሁን ፍጹም ስልጣንን ይዞ ያለው ወያኔ ነው። ተለጣፊዎች ትንፋሻቸው የሚፈቀደው ተለጣፊ ሆነው ተዋርደውና እዝ ተቀብለው እስከ ቆዩ ብቻ ነው። ይህ ሀቅ ያልመሰላቸው አሳዛኝ ሀቁን መረዳት ያቃታቸው ጉዶች ግን አሉ። ሀቅ ግን ሀዘናዘል ሞታዘልና ቀዝቃዛ መርዶም መሆንም ትችላለች። ተስፋዘል ምኞትንም ትገብላለች። ምሁር ተብዮቹ በየድረገጹ እናስተምራችሁ ባዮቹ ሁሉ አንድም ሳይቀርና ማፈሪያ አንጃዎችና ባንዳዎች ለአዲሱ ተሿሚ ምክር ሊለግሱ ከጀርባ ቆመናል ሊሉና ስልጣን ያገኝ ሲሉና ወያኔ ነው ሰውየው ያልናቸውን ሁሉ ሊያወግዙ ተሽቀዳድመው ነበር። ሙባሸሩ ፖለቲከኛም ከአዲሱ ሹም ጋር መገናኘትን የሚፈልጉትን ለመመዝገብም ተነስቶ ነበር። ጉዳይ ሰማ ጆሮ። ወያኔ ግን የራሱ መሰሪ ቅስቀሳና ፕሮፓጋንዳ ሰለባ ሆነና ለሰውየው ትንሽም የማወናበጃ ጊዜ ሊሰጠው አልቻለም። መሰረቴ ያለው ትግራይ የወያኔ ልፈፋ ስላስደነገጠው የበላይነታችንን የሚያናጋ የሚያጠቃን እንዴትስ ይሾማል ብሎ ማንጎራጎር በመጀመሩ ውሎ ሳያድር ለማደናገር የታጨውን ያው የወያኔ ሎሌ መሆኑን ማጋለጥ ተገደዱና ከጀርባው ደብረ ጽዮን ቆሞ ተሿሚው የተሰናዳለትን ንግግር በትግርኛ አንብቦ የትግራይን ህዝብ ወርቅነት የመለስን ታላቅነት የወልቃይትን ችግር በውጭ ነዋሪዎች መቀስቀስና ችግሩ የውሃና መብራት እጥረት መሆኑን ወያኔ የሆኑ የትግራይ ተወላጆች ለኢትዮጵያ መሰዋት እነ ተስፋይና ኢሃባን ሳይጠቀልል ሳይጠቅስ ማለት ነው ወዘተ ማቅረብ ተገደደ። ሳይውል ሳያድር ተለጣፊና ጭምብላቸው መሆኑን አጋለጡት። ብዙዎች ራሳቸውን ሳያዋርዱ በፊት መሆኑ ማሳዝኖኛል። የተዋረዱት ደግሞ ያው ትቢያነታቸውን አስረግጠዋልና ዋጋቸውን ቢያገኙ በህዝብ ዘንድ ተገቢ ይሆናል። ለነሱ ያለን መልእክት መሬት ያራሰውን ያንን ደም የጀግና መሬት ያቀላውን የሷን ደም የጀግና ተጠቆ ያለፈ ምራቁን የተፋ ታሪክን አዋራጅ አገር የሚያጠፋ የሚለው ነው አብራሽ በርታና የታገቱ ሴት ጀግናዎች ይፈቱ በማለት ፈንታ ለዓላሙዲ መፈታት ጩሁለት የሚሉን የከንቱ ከንቶች ህሊና ቢሶች አሉ ሙሩ በጣም አሰቃቂና አሳፋሪ ፍጥረቶችን ይዞብናል አውቀን ባዮች የነበሩት በሪያ ጨቃ መገለበጥ የለመደባቸው የወያኔው አዲስ ተብየ ሰው ሲሾም የህይወታችን የመጀመሪያ የደስታ ቀን ነው ሲሉንም ውርደት ቅሌት እያልን ሰምተናል ሰውየው በአምቦ አልፎ ቢያጓራም አንድም ተቃዋሚ ጋር በዚያ ሊገናኛል ተፈቀደለትም ከወያኔ እዝ ወጥቶ የሚሰራው ከተጻፈለት ውጪ የሚያነበው ወረቀት አይኖርም የፖለቲካ ሰዎች በሚናገሩት ሳይሆን በድርጊታቸው መገመት እንዳለባቸው የኛ የፍየል ጭራ ሞሮች ባይገባቸውም መለኪያው ድርጊት ነው ሁለት ሳምንት ሳይሞላው ደግሞ ወያኔ የሾመውን ተለጣፊ አደባባይ አውጥቶ መጋዣችን ነው ብሎ ነግሮናል ዳላመኑትም አብድቷቸዋል ስህተት የፈጸሙት ግን ከዚህ ቀደም ከታዘብነው ከሆነ ስህተት ፈጸም ሳይሉ በዚያው ይቀጥላሉ የዘንድሮ ምሁርና አጠፋው ላይገናኙ ተማምለዋል ማለትም ይቻላል ታሪኩን የረሳ ቅርሱን የዘነጋ የሞተለትንም ያልሰጠ ምስጋና ጠላት ይገዛዋል ባሪያ አርጎ ቀጥቅጦ ማን ሊያዝንለት ይሆን እሱ ራሱን ጥሎ ንጋጠባ ለወያኔ ቅጥፈት ሰለባ ሆነን ለመገዛት ዝግጁ ከሆነን ጥፋቱ በቅድሚያ የራሳችን ነው የወያኔ ምጥረት ያመጣው አንድ ግለሰብ ያውም ራሱ ወያኔ ሳይሆን የህዝብ ትግል ነው ከንቱ ምሁሮች አንድን ግለሰብ ያውም ወያኔ ለ27 ዓመት የሸተተን ሰው ስሬት አምጭ ብለው ሊያቀርቡ የተነሱት በህዝብ ከሃሊነት ላይ እምነት አጥተው የምርጦች ፖለቲካ አቀንቃኝ ስለሆኑ ነው የረጩት ሽቶና ያጠኑት ከርቤ የወያኔ ጠረኑን አትሸፈነለትም በአገራችን ኢትዮጵያ ለሁሉም ችግሮች መፍትሄ ሰጪ ህዝብ ነው አንድ መሪ አንድ ደጃዝማች አንድ ዶክተር አንድ ምሁር አይደለም ሊሆንም አይችልም ይህ የግለሰብ ወሳኝነት የማይሆንበትን ስርዓት እን ለማድረግም ነው ትግላችን አይንና ስልጣን የህዝብ ብቻ ነው ህዝብ ነው በትግሉ ስርዓቱን አስጨንቆ ከዚህ ያደረሰው ተዋጋን መራን የሚሉት አስመሳይ ፋኖች ከመቾት ፎቲያቸው ተነስተው ጠመንጃ ያላነገቡ መሆናቸውን እናውቃለን የሚታገለውና የሚደማው ማን እንደሆነም ለህዝብ ምስጢር አይደለም መፍትሄም የሚመጣው በህዝብ ትግል በወያኔ መውደቅና በዲሞክራሲ እንጂ ወያኔ በሚሾሙልን ቡችላ አማካኝነት ሊሆን አለመቻሉን መገንዘብም የግድ ነው ቡችላማ ሁሌም የሚጮኸው ለጌታው እኮ ነው የፖለቲካ ስልጣን አሁንም በወያኔ እጅ ነውና ይህን ስልጣን ከወያኔ መቀማት ነው ዋናው ግዳጃችን ነውናም በወያኔ ቅጥረኞች ልንዘናጋም ሆነ ትግላችንን ልናቀዘቅዝ ከቶምና መቼም መፍቀድ የለብንም ችግራችንን ስናጤንና ስንገመግም የራሳችንን ጥፋት ቁልጭ ብሎ የምናየው ነው የሰጎን ፖለቲካና ግምገማ አይጠቅመንም ጥፋታችን አንድም የቃላጋኖ ፖለቲካ ሲሆን በሌላ በኩልም የሐረር ሰዎች እንደሚሉት አታቱሌ ቡኬ ነው ቢሆንም ቅሉ ስንቱን የገደሉ ስንቱን ሰው የፈጁ ዛሬ ተዘክረው በአገር ሲቀበሩ ለፍትህ ለሀገር የሞቱት ተረስተው ዛሬም እንደ ትላንት በዝምታ ታልፈው ስለ ትግል ወሬ ስለ ጦርም ወሬ ስለ ህብረት ወሬ ስለ ወኔም ወሬ ስለ ትግል ወሬ ስለ ሀገር ወሬ ወሬ በወሬ ላይ ሁሉ ሁሌም ወሬ ሚሰራ ጠፋና ቀረን አለፍሬ ዜጎች ባንዳና አርበኛው ያለውን ልዩነት ስተው ድብልቅልቅ ካለባቸው የሚከተለው ጉዳት በጣም ከፍተኛና አገርን አጥፊ ሊሆን እንደሚችል ምንም ጥርጥር የለውም ጸረ ወያኔ ትግላችን ለረጅም ዓመታት ደብዝዞ የቆየው አንድም ወያኔ ህዝብን ከፋፍሎና ምሁሩንም በዚሁ ቃይንቶስ ላዳከመው ከመሆኑ በላይ ትግሉ የሚጠይቀውን እንቅስቃሴና ህብረት እውን ለማድረግ እንቅፋት የሆኑ ክፍሎች በስተው ስለ ትግል ወሬ ከትግሉ ግን ሁዳዴ ረመዳን ስለሰፈነ ነው። አይኑን ከፍቶ የታወረው የበዛ ይመስል ወያኔን ራሱን ሳይቀር ጊዜ ለመስጠትና ለማለፍ የተዘጋጁ በስተው ነበር። እና እንድሪያስና ፕሮፌሰር መስፍንን አጅበውም ስለመለስ ብልህነት አድምጡን ያሉ ጥቂቶች አልነበሩም። ወያኔ እነ ይሃፓን ከሱዳንና ሻቢያ ጋር ጠጥቆና ገርዶ ለስልጣን ሲበቃም አገር ወዳድ ኃይሎች በየትኛውም አገር በሚመለከት ጉባኤ እንዳይገኙ ሲያግድ የራሱን ጦር የሽግግሩ ጦር ሲያደርግና በነሌንጮ ሲደገፍ ኤርትራን ሲያስገነጥል ትንፍሽ ብለው መቃወም የደፈሩት ፕሮፌሰር አስራት ብቻ እንደነበሩ ታሪክ መዝግቧል። ከየጎራው የጎጥ ድርጅቶችና ስብስብ ነንባዎች ፈልተው ወያኔን በክፍፍል ተልእኮውና በጸረ አማራ ጸረ ኢትዮጵያ ዘመቻው አጀቡት። ዛሬ ተቃዋሚ በሉን የሚሉት ያኔ ከወያኔ ጎን ሆነው ሲያረጠርጡም ታዝበናል። ማዳመጥ ያልቻለ ጆሮ ላይ የተኛ አይኑን ሆዱ ከቶ እውር ነኝ ያለማ በስቶ ተበራክቶ አገር ስለሞላ ጊዜው አመቸለት አገር ለሚያጠፋ በሚል በበኩላችን የተቸነው ከያኔው መሆኑ ይታወሳል። ምሁሩን ምነካው በሚያሰኝም ደረጃ ለወያኔ የክፍፍልና ዘረኛ ፖለቲካ ምሁሩ ሰለባ ሆነ። የትግራይ ምሁሮች በተለይ ተጠቃለው ወደ ወያኔ ገቡ ሊያሰኝም የሚችል ሁኔታ ተፈጥሮ እንደነበር የሚታወስ ነው። የትግራይን ህዝብ በተቀሉ ወያኔ ማለቱ በየፈርጁ ሲታይ ስህተት ነው ብለን ልንመክር የሞከርነውም ራሳችሁ ትግሬ ሐማሴንም ናችሁ የሚል ትችት ከመቀበል በቀር የፈየድነው የለም። የትግራይ ምሁሮችም በብዛት ወይነው የህዝብ ቅሬታ አተረፉ። የብሔር ድርጅቶች በተለይም ጸረ አማራና ግንጠላ የሚሉት ግባቸውን በወያኔ የሚያገኙ በስሏቸው በሰጡት ድጋፍም ወያኔ ጊዜ አግኝቶ ተጠናከረ። የኦነግ መሪዎች በለንደን ጉባኤ ወያኔን እንዳያጅቡ ብናማክራቸውም ጉዳዩ በወያኔ ሻቢያና ኮህን መካከል አልቆ ነበርና ሱዳን ተጭኖናል በሚል ለንደን ሄደው ለእንጮ ራሱ እንዳመነው የግድግዳ ዝምብ ሆነው ተመለሱ። አዲስ አበባው ጉባኤ ሲሰናዱም ኢዲሃቅ ኢሃፓ በጉባኤው እንዲገኙ ጠይቆ ቢባል ድምጽን ሳያሰሙ አንዱ መሪ እንደነገረኝ ከሆነ ወያኔና ሻቢያን ፈርተው ያው የበላይነቱን ለወያኔ ለግሰው ፋይዳ ቢስ ሚናቸውን ታቀፈው ብዙም ሳይፈጅ የመውጫ ቪዛ ተሰጥቷቸው በጊዜው የኤርትራ አምባሳደር በኃይሌ መርቆሪዮስ አቅራቢነት ሌንጮና ዲማነጎ መለስ ዜናዊን ተሰናብተው ወደ ስደት አቀኑ። ወያኔ ብዙ ሺህ ኦነጎችን አስሮ እያለ የተቃውሞ ማዕከል ሆኖ ታሪክ የጻፈው ዩኒቨርሲቲ ሁሉ በዘረኞች ተከፋፍሎ እርስ በርስ በጎሪጥ እየተያየ ተለያይቶና በድን ሆኖ ከረመ። በዘር ዝርዝሮናል፣ በክልል ሸንሽኖ በጎጥ በትኖናል፣ በቁም ሰንጥቆናል፣ ተሰንጥቀን አይተን ህብረት ተስኖናል። ጎጠኛው መርዞን እሱኑ መስለናል፣ መስፋቱ አቅቶን ጭራሹን ጠበናል። ለዚህ ጆሮ የሰጡ ባለመኖራቸው እስከ ቅርብ ጊዜ ድረስ ወያኔ ከፋፍሎና በድን አድርጎ ጨፍሮብናል፣ ደም አስተፍቶ ገዝቶናል። ይህ የማንክደው ሐቅ ነው። ኢአግ ብለን በሱዳን በኩል ትጥቅ ትግል ስንጀምር ትጥቅ ትግል ይጀመር እንጂ ቤታችንን ሸጠን እንረዳለን ያሉት ሁሉም መረጃ የለም ብለው ተሰወሩ። ትግል አፍራሾች ደግሞ ትግሉ የኛ ነው ብለው ማደናገርን ጀመሩ። ዛሬም የህዝብ ትግል የኛ ማለቱ ወልፋቸው አለ። የሚያሳዝነው ዛሬም በከሸፈ ቅዠታቸው እየቀጠሉ ክፍፍልን የሚሰብኩ አሶሳ በደኖን ቀፍቃፊዎች መኖራቸው ነው። ከህዝብ ቁጥር አንጻር አማራና ኦሮሞ ብዙ ናቸው ይባላል። ከዚህም ከዚያም ተደባልቀው የተወለዱ ዜጎችን ቁጥር የሚናገር ጠፍቷል። ኢትዮጵያ የሚለውን ማጥፋት ስለሆነ የወያኔ ተልእኮ ኢትዮጵያዊነትን የሚሰጠው ትርጉም ጎጥና ብሔር ነው።
የደብልቆች ኢትዮጵያውያን ቀን መች ይመጣ ይሆን? በይፋ ገምቢዶሎ እናቴ አባቴ ከሸዋ አኩቴ ከወሎ አያቴ ከአድዋ ነፍሴ ኢትዮጵያ ሆነች ቅርጫ መሆን ትታ ተጣልታ ከመለስ ከነለኝ ጮለታ ባልነው መንፈስ ማለት ነው። ህብረ ብሔር ይዘታችን ጸጋችን መሆኑን ወያኔ ክዶ ሊያሳምነን የጣረው ሙሉ በሙሉ ውድቅ ነበር ማለት አንችልም። ወያኔ የከፈፈል ፖለቲካው ከሽፎ ህዝብ ያበረና ያመጸበት ሲመጣ ከዚህ ከዚያ ከትቢያው ከጭቃው ቆሻሻዎችን ሰብስቦ ማሰማራቱ ደግሞ ሚስጥር አይደለም። የሚደንቀው በሬ ወለደ ብቻ ሳይሆን ወልዶም ወተሰጠ የሚሉ ቅጥረኞቹን ማሰማራቱ ነው። ቀደም ጽፌ እንደነበረው ኢህአፓ ለህዝብ መብት ቆርጦ ሲታገልና ሲያታግል የብሔርነን ያሉት ቡድኖች ደርግ መጣልን ብለው ደርግንም ወያኔ መጣልን ብለው ወያኔንም ደግፈዋል። ስለዚህ ድርጅቱን ለመተቸት የሞራል ብቃት ከቶም የላቸውም። እነ አቦ ገሌ በየፊናቸው የቀሽብር አራማጆች መሆናቸውን የምናውቀው ነው። ደርግ ወጣቱን የጎንደርን ወጣት ለምሳሌ ሲጨፈጭፍ ከመላኩ ተፈራ ጎን ቆሞ በወንጀል ሲካፈል የነበር ዛሬ የሆነ አማራ ቡድን መሪ ነኝ ብሎ ኢህአፓን በጸረ አማራነት ሊከስ ደጋግሞ ሞክሯል። የደርግ ታዛዥ ሆነው ያገለገሉትም ስደት ለወሬ ያመቻል ነውና ሳያፍሩ ሁሉን ክደው ለህዝብም ሰንቆም ድርጅቱ ግን ኢትዮጵያን ሊጎዳ ተነሳ ሲሉም ሰምተናል። ክርክራቸው ያው ሐሰትን መሰረት ያደረገ ሲሆን አዲስነት ደግሞ ባዳ ሆኖበት ደርጎ ያለውን ወያኔ የደገመውን መድገም እጣ ክፍላቸው ሆኗል። ኤርትራን አስገነጠለ፣ የብሔር ጥያቄ ያነሳው እርሱ ነው፣ ዚያድ ባሬን ደገፈ ወዘተ ብሎ ያን ያገር ጀግና ወሬ መፍተል ሳይሆን ላመነበት ሕይወቱን የሰጠውን ዋለልኝ መኮንንን እና እሱን የመሰሉትን ማውገዙን ቀጥለውበታል። ታሪክ አበላሾቹ ጭንቀታቸው የኢህአፓ ሰማዕት ያሳዩትን ቆራጥነት ዛሬ ማሳየት ተስኗቸው ስለሚጋለጡ ነው። የድርጅት ምስጢርን ላለማውጣት መርዝ ውጠው ከፎቅ ተወርውረው ግብረ ስየልን ችለው ሌሎችን ለማዳን ሲሉ ተሰውተው ምሳሌ የሚሆኑ ዛሬ ተፈልገው በስፋት የሚገኙ አልሆኑም። ያኔ ጀግኖቹ ታሪክ ጽፈው ሲያልፉ ዛሬ ተቾቻቸው በአገር ሁሉ ብዞር ዝምታው ጮህብኝ፣ ሁሉ አንገት ደፍቶ ሁሉ አቆዝሞብኝ የሚያሰኙ ነበሩ። አሊያም ደግሞ ተስፋን ለመቃብር መዳረግ ተለምዶ የፀሐይ ብርሃን ሳይሆን ጨለማ ተመርጦ ለዓላማ መቆምም ከጅል አስፈርጆ ይመረት ገባልን ሬት ከንብ ቀፎ። የኢህአፓ ጠላቶች የበረከቱት ከላይ እንዳስቀመጥ ነው የወያኔ ቅጥረኞችና ወንጀለኞች ስለተነሱበት ብቻ ሳይሆን አቋሙም ጠላትን ስላበረከተበት ነው። ለምሳሌ ኢትዮጵያ ብሎ በመጽናቱ፣ ለአንድነት በመቆሙ፣ ለጨቋኝ ድለላ ተገዢ አለመሆኑ ሁሌም ጥቃትን አምጥቶበታል። ኢትዮጵያን አሳልፎ ቢሰጥ ገዢዎችም ሆኑ የውጭ የኢትዮጵያ ጠላቶች ወዳጅ ብለው ይደግፉት ነበር። ደጋግመን ያልነው ነው። ኢህአፓ ሆነን ስንታገል ስለ ጨቋኝ አገዛዞች፣ ስለ ቃላት ድርደራና አሳሳሽ ፕሮፓጋንዳ ብዙ ትምህርት ቀስመናል። በስደት ትንሽ ዓመታት የነበርንበት አልጄሪያ የሚባል አገር ራሱን ሶሻሊስት ብሎ ያቀረበ ዘረኛ በመፈንቅለ መንግሥት የመጣ የወታደር አገዛዝ ነበር። ይህን ግን ከጋዜጦቹና ከመሪዎቹ ዲስኩር ማወቅ የሚቻል አልነበረም። አስከፊ የሴቶች ጭቆና ሰፍኖ በማርች 8 የዓለም ሴቶች ቀን አልጀርስ ከተማ ስለ ሴቶች ነጻነትና እኩልነት በሚያቀርቡ የግራ መፈክሮች አሸብርቃ ትገኝ ነበር። ከሩቅ ስትታይና አልጄሪያ ሲኖርባት ሰማይና መሬት የተቃረነች አገር ነበረች። የኬንያ የቀድሞ መሪ አፍ አውጥቶ ጉቦ ስጡኝ ባይ እንደነበረው ሁሉ በአልጀርስ ስደት የማውቀው የደቡብ አፍሪካ መሪ የነበረው ጃኮብ ዙማ ከመውረዱ በፊት ያሳየው ጠባይ ለኔ አዲስ አልነበረም። ደርግ ወደ አምባገነንነት ማምራቱ ብዙም ምስጢር ስላልነበር በዲዚያዊ ህዝባዊ መንግስት ይተካሰልል ፕሮፌሰር መስፍን ግን ለሲቪል ስልጣን እንዳትለቁ ብለው ይመክሯቸው ነበር። ወያኔም ዴሞክራሲ ስላለ የምናውቀው እባብ እርግብ ሊወልድ ነው ብለን ራሳችንንም ህዝብንም አላሞኛንም ሳይጠነክር ጊዜ ሳይገዛ እንምታው ነበር ያልነው። ዛሬ የወያኔ የረጅም ጊዜ ተረጣፊ ድንገት የለውጥ ሐዋርያ ሆነን መቀበል ማመን ቢያዳግተን ልንወቀስ አይገባም። በትግሉ ወቅትማ በበኩሌ ላገኛቸው የቻልኳቸው ያገር መሪዎችም ከሩቁ በጋዜጣ የሚባልላቸው ጋር ግንኙነታቸው ተፈልጎም የሚገኝ ሳይሆን ራሳቸውን ለትዝብት የሚዳርጉ ነበሩ። የቻይናን ብሔረተኛነት ያወቅነው ገና ከነሱ ጋር ግንኙነት ሲኖረን ነው። በዚህ መልክ አቅርቤውም ነበር። ቻይናም ሄጄ ነበር የክብር እንግዳ ቀድሞን አገኘሁት ያየኛ በሽታ ሁሉን ሰው በክሎ መሆን ብሔርተኛ። ጭፍን የማኦ ቻይና አምላኪ የነበሩት አሜሪካ የነበሩ አባሎቻችን ሊያወግዙኝ ድርጅቱንም ቀጥለው ሊኮንኑ ብዙ ጊዜም አልጠበቁም። የሰሜን ኮሪያ መሪዎች አሰቃቂ ተክለሰውነትማ መሳቂያችን ነበር። የፖለቲከኞችን ዲስኩር የማመን ልምድ የለኝም። በሕግ ፋክልቲ ወይም ትምህርት ቤት ስማር አሜሪካኖቹ የአጼው ሕገ መንግሥት እንዴት ዴሞክራሲያዊ እንደሆነ ሊሸነግሉን ይሞክሩ ነበር። በተጨባጭ መብት ተነፍጎና ተሰጠ የተባለው መብት በሕጉ መሠረት በሚል አጉል ማሰሪያ ተሸብቦ የተጻፈና የሚነገርን በጨፈኑ መቀበል ንቃት አልባ መሆን እንጂ የዛሬ የፖለቲካ አለሌዎች እንደሚሉት መሰልጠን ማወቅ አይደለም። አንድ ወያኔ ተነስቶ ኢትዮጵያ ስላለ እውነትም ለሀገራችን ቆመ እንድንል ከኔም ከያባዎችም መጠበቅ የለበትም። በተግባር መፈተን ታሪኩን መመርመር የግድ ነው። አፉ ቅቤ ልቡ ጩቤ የተባለው ሁሌም ማስታወስ ተገቢ ነው። ከዚህ ተጨማሪ ደግሞ ባለኝ የትግል ተመክሮ ብዙ ሰው ከስህተቱ ይማራል ለደግ ይለወጣል ብሎ ማመኑ ይከብደኛል። በተጨባጭ በብዛት ስላላየሁም ይሆናል። በውጊያ ማርከን የለቀቅናቸው ወታደሮች ተመልሰው ሊወጉን ሲመጡ ታዝበናል። ምክንያቱ የሆድ የደሞዝ ሊሆንም ይችላል። የጎዱንን በሂስ እናስተካክላለን ብለን ብተና ያካሄዱብንን ይቅር ብለን እንደገና በድርጅት ስናስገባቸውም እኔና የተወሰንን አይገቡም ብንልም ብዙሃኑ ይግቡ ስላሉ ውለው አድረው አንጃነትን አቀንቀነው ሊጎዱን ከመነሳት አልፈው ይኸው በአሁኑ ጊዜ ወያኔን ደግፈው እቀፈን በወንድ ልጅ አምላክ እያሉ ወያኔን በመማጠል ላይ ናቸው። ሰውን ማመን በቀላሉ የሚሆን ካለመሆኑ ሌላ 27 ዓመት በላይ ወያኔ የሆኑትንማ በአንድ ቀን አስመሳይ ዲስኩር የደማ ልባችንን ልንሰጣቸው መጠበቅ የለበትም። ይሁን እንበል፣ ተሳስተናል እንበል፣ ሰውየው ከልቡም ከወያኔ ርቆና ተቃርኖ ለውጥ ይፈልጋል እንበል፣ የህዝብ አመጽ መቀጠሉ ሊጎዳው ሳይሆን ሊጠቅመው የሚችል ነው ማለት እንችላለን። በወያኔያዊ ኮረኮንች ከመጓዝ በሌላ መንገድ መጓዝ፣ የወርቅ ዜጋን ፖለቲካ መተውና የህዝብን ፈቃድና ይሁንታ መሻት ይገባዋል ልንል እንችላለን። ጉዳዩ ግን ስለተሾመው ሳይሆን አሁንም ስለሸዋሚዎቹ፣ ስለወያኔ፣ ስለነሱ ቀጣይ ጸረ ህዝብ ጸረ ኢትዮጵያ መሆን ስልጣኑን ጠቅሎ መያዝ ነው። ከማንም በላይ የያዝነው አቋም የተሳሳተ ሆኖ በአገራችን ዴሞክራሲ ሰፍኖ እንዲገኝ የምንመኝ ነን። በስደት ያለነውም ወደ ዴሞክራሲያዊት ኢትዮጵያ ሐቀኛ ምስረታ ተካፋይ ለመሆን ማንም የሚቀድመን ባልኖረ ነበር። በህልም የተጠጣ ያ የድሃ ቅቤ አራሰኝ ያለ ሰው አጣሁኝ ፈልጌ ሆኖብን እንጂ ተጨባጭ ሁኔታ ፍልሶስት ያልቀበረ ያርዳ የተባለ ይመስል ያልነበረ ያውራ የተባለ ይመስል የነነበር ኖሬ አገሪቷን ሞላት የነበረው ሳይሆን ያልነበረው በላት። በካምፓላ ኡጋንዳ ሳለሁ አንድ በወያኔ ማስተማያ ቤት ይሰራ የነበር የትግራይ ተወላጅ እንዴት እሱና ሌሎች ያፓን እንደመሰረቱ አስረድቶኝ ስም ዝርዝሮችንም ነግሮኝ እንደነበር አስታውሳለሁ። አንዳቸውም ግን መስራች አልነበሩም። በዘመነ ወያኔ ይሃፓ ላይ የሚጻፉትን ውድቅ የመላቸው ሰናፍጭ እውነትን ይዘው ደጀን ተራራ ውሸትን የሚገነቡ በመሆናቸው ነው። በትግሉ ነበርን፣ የተማሪ እንቅስቃሴ መሪ ነበርን፣ የይሃፓ ኮሚሳር ኮማንደር መሪ ነበርን፣ በየካቲት አብዮት ይህ ያ ሚና ነበረን። ቅጥፈት በኩንታል ከዚህ በፊት ጽፌው ከሆነ አላውቅም፣ ግን በመንግስቱ ግድያ ሙከራ ላይ ነበርን ብለው በአሜሪካ የነገሩኝ ወደ 7 ደርሰዋል። አንዳቸውም ግን አልነበሩም። በሙከራው የነበሩ የተካፈሉና በህይወት ያሉት ግን ለሰኮንድም አፋቸውን ሲከፍቱ በበኩሌ አዳምጬም አላውቅም። ይህን ሁሉ ያነሳሁት አንዳንዶች ውሸታቸው አልታመን ሲላቸው እኔው ራሴ በዚያል ነበርኩም እንዴ ብለው መዋሸትን ስለተያያዙት ነው። ከማፈሪያዎች አንዱ ዛሬም ሹመኛውን ደግፎ ወንድሜ ከጀርባ ነኝ ብሏል። ለምሳሌ ወደ ፖለቲካ ዘው ያልኩት በ1997ቱ ምርጫ ሰሞን ነው ከማለቱ ሳይውል ሳያድር በማያውቀው የሃፓን መተቸት ብቻ ሳይሆን የኢትዮጵያ ሴቶች ትግል አያቁም ብሎ ጽፎ ነበር። ንቃቱና ፖለቲካው መቼ እንደጀመረ መናገሩ ምናልባትም ላያስወቅሰው ይችላል። ሌሎች ግን ሚናቸውን ደብቀው ሐሰት ታሪክ ያወሳሉ። ለመሆኑ ዛሬ ከ17 በላይ አማራ የሚሉ ቡድኖች መስራቾችና አባሎች እስከ ዛሬ የት ነበሩ? ብዙዎች የዛሬ አውራ ዶሮዎች በደርግ ጊዜስ ጫጩት ነበሩ? የኬንያ ምክትል ፕሬዝዳንት የነበረውና የሞተው ሳይቲቶ ምስክር ሆነን ብለው ሲጠሩት የራሴን መስቀል ልሸከምበት አታስቸግሩኝ ብሎ እንደነበረው ሁሉ ኢያፓ በሰራው ሊወቀስም ዝግጁ ነውና ባልነበረበት ሐሰት ባይደረደርበት ይመረጣል። እኔንም ባልነበርኩበትም እየዶሉ ከመቀጥቀጥ ይልቅ በሰራሁበትና በተሰማራሁበት በያፓነቴ የምኮራ ስለሆንኩ የምክደውም ስለሌለ ብወቀስ ይሻላል ባይነኝ። ከአርባ ዓመት በላይ በጽናት ለእናት አገሩ ስለታገለ ድርጅት ሊመሰገን ሊደነቅ ሲገባ በዝሆን የቀኑ እንቁራሪቶች የያዙት የስም ማጥፋትና ውንጀላ ዘመቻ መወገዝ ያለበት ነው። አሉባልታውን ሁሉ በተመለከተ ግን ያልነው የሚከተለውን ነው። ያሉባልታ ቡና አቦሉ ገዳይ ነው። በረካው ያስጋ ሶስተኛውም ደም ነው። በጥቅሉ የሰፈነ ሁኔታ ግን በዚህ መልክ ቀርቦ ነበር። ከባድ መስሎኝ እኔ ትግል የሚሉቱ መስሎኝ የሚያስፈራ ዱር ጫካ መግባቱ ወንዴ ጠይቅ መስሎኝ ማመጽ መሸፈቱ ሳይዋጉ ጀግና ሳይሸፍቱ ፋኖ የሚሆኑበቱ መሆን የሚቻልበት ጠፍቶኝ ብልሃቱ ስጨነቅ ከርሜ በራሴ አፍሬ ምላሴም ታጥፎብኝ መናገርም ትቼ ዶክተር ፕሮፌሰር መጣና ፈወሰኝ በባዶ መለፍለፍ ታጋዩን ማብጠልጠል መድኃኒቱ አለኝ። የለውጥ መንገድ ህብረትን ጠያቂ መሆኑ ይታወቃል። ተደጋግሞም የተነገረ ነው። ኢያፓ እንደተመሰረተ የምዕራብ ሶማሊያ ነጻ አውጪ ግንባር ውስጥ የነበሩ የአርሲና ባሌ ተወላጆች በሼክ ሁሴን በመመራት ራሳቸውን የኢትዮጵያ ብሔራዊ ነጻ አውጪ ግንባር ኢብነ አግ ባሉበት ጊዜ የትብብርና ህብረትን ጉዳይ ድርጅቱ ከሼኩ ጋርና ኋላም በካይሮ ከነበሩት ተወካዮቻቸው ጋር ተነጋግሮ ነበር። በሌሎች ጣልቃ ገብነት ሊሳካ አልቻለም። ኋላም እንዲሁ ተቃርኖ ከነበረው ኢድህ ጋር ህብረትን በየጊዜው መስርቷል። ችግሮች ቢከሰቱም ጥረቶቹ ለትግል ጠቅመዋል ማለትም የሚቻል ነው። ደርግ ከመውደቁ በፊትም የተመሰረተው ኢዲሃቅ ሌላ ምሳሌ ነው። ለአገር ሲባል የግል ልዩነቶችና ቅራኔዎችን ወደ ጎን ማድረግ በሚለው መርህ መሰረት ጠላት ሆነውን ከቆዩት ከነመኢሶንና ከነወያኔ መስራች አረጋዊና ከደርጉ ኮሎኔል ጎሹም ጋር ግንባር መስርተናል። ይግንባር በጊዜ ተመስርቶ ወያኔን እንዳይቋቋም የህዝብ ወገን መስለው ግን በቅጥረኝነት ያደናቀፉት እነ ኤፍሬም ይስሐቅና ሌሎችንም ጠቅሼ ማለፍ እወዳለሁ። ዛሬ ግን ሀገርን አስቀድሙና የወያኔን ሹም ደግፉ የሚለን ካለ ወይም የሚል ካለ ይሄ ያገርን ጥቅም አስቀዳሚ ሳይሆን ያገርን ምጸት አስቀጣይ ብቻ ነው። በ1997 ዓመተ ምህረት በህብረት ተጠቃለንም በመርጫው ሂደት ባናምንም የብዙሃኑን ውሳኔ ተቀብለን ቢያንስ ከ13 ድርጅቶች ጋር አብረን ታግለናል። በየህብረቱ ስብስብ ኢህአፓ የነበረው ድምጽ አንድ ቢሆንም ድርጅቱ ግንባሮቹን ተቆጣጠረ የሚል መሰረተ ቢስ ክስ ሲሰነዘርብንም ከርሟል። ህብረቱን ያፈረሱት መሪዎች የነበሩትና ዛሬ ከወያኔ ጉያ የሚገኙት መሆናቸውንም አረሳንም። ክሱ ሲበዛ ይሁንላችሁ በሚል ከግንባር ጥረቱም መሰንሸሽ ይኸው እስከዛሬ ይህ ነው የሚባል ጥርስ ያለው የሚፈይድ ህብረት ሊቋቋም አልቻለም። የህብረት ጥረት ራሱ የነ ኢሳያስና የኢምንቶች መጫወቻ መስክ ሆኖ ቀርቷል። ዛሬም የድክመት ካልተወገደና ለሀገር የሚበጅ ህብረት ካልተቋቋመ ድል የሚገኝ አይሆንም። ህብረት ስንል በአገር ወዳድና ዴሞክራሲያዊ ድርጅቶች መሃል የሚኖረውን ትብብር ሲጠቅስ፣ በሌላ በኩል ደማችሁ ደማችን ነው የሚለውን የህዝብ ተጨባጭ ህብረት ያመላክታል። ወያኔ ህብረት እውን እንዳይሆን አሁንም ህዝብን ለመከፋፈል ሰፊ ተንኮልን እያካሄደ ሲሆን፣ በዚህም በዚያም የወያኔን እኩይ ዓላማ ከግቡ ለማድረስ ሰበር ሰካ የሚሉትን ደግሞ በትዝብት እያየናቸው ነው። የአገር ጦር ይሉታል የጎጠኛን መንጋ፣ አገሬ ለሚላት ክልላንድ በደማ። የአገር ጦር ይሉታል ዘረኛ የሆነውን ስንቱን የአገር ጀግና ደም ያፈሰሰውን ኢትዮጵያ ልብ ወለድ የለችም ያለውን። የአገር ጦር ይሉታል አገር የካደውን። የፖለቲካ ስልጣን የኃይል ጉዳይ ነው። በማንኛውም ጊዜ ህዝባዊ ከሆነ በህዝብ ምርጫ በስልጣን ይሰየማል። አምባገነናዊ ከሆነ ደግሞ በጉልበቱ በኃይል በህዝብ ላይ ይወዘፋል። የስልጣኑ ምንጭ ኃይሉ ነው። ማለትም ጦሩ፣ አፋኝ ተቋሞቹ፣ ኢኮኖሚውን ጨምድዶ መያዙ ወዘተ። በአፍሪካ ምሳሌዎች ብዙ ናቸው። ይባስ ብለው የራሳቸውንም ህግ እየጣሱና እያፈረሱ ከስልጣን አንወርድም በሚል ተጨማሪ ደም እያፈሰሱ ናቸው። መለስ ዜናዊም ደም እያፈሰሰና የምርጫ ቧልት የሚለውን በመቀጠል 50 ዓመት በላይ እንቆይባችኋለን ብሎን ነበር። የተለየ እያደረጉ አይደለም ዘረኞቹ። መከላከያ ሚኒስቴር ስም ፈርጌሳ ተባለ ሌላ ቢሾም 95 በመቶ ከፍተኛ የጦር መኮንኖች የትግራይ ተወላጅ ወያኔዎች ናቸው። የጸጥታና ፖሊስ ተቋሞችም ዋና አዛዦች አሁንም የትግራይ ተወላጆች ወይም ትግሬዎች ናቸው። የአገሪቷን ኢኮኖሚ የሚበዘብዙትና የከበሩት የትግራይ ተወላጆችና የወያኔ የንግድ ተቋም ኤፈርት እነ ሜቴክ ናቸው። ሙስና ከተባለም የሀገራችንን ቢሊዮን ዘርፈው በባዕድ ባንክ ከታቾቹ ዋናዎቹ እነ አዜብ ጎላ ወያኔዎች ናቸው። ለዚህ ነው ወያኔና ኢትዮጵያ የተቃረኑ ናቸውና የሀገር ጦር፣ የኢትዮጵያ ፖሊስ፣ የኢትዮጵያ ኤምባሲ ወዘተ የሚባል ነገር ሊኖር ልንቀበለው አይገባም የምንለው። ጦሩም ሌላውም ህዝብን ጨቁኖ የመግዣ የወያኔ መሳሪያ ነው። አገራዊ ይዘት ቅንጣትም የለውም። ወያኔ ኢትዮጵያዊ ኃይል አይደለምና መወለድ ቋንቋ ነው የተባለው እዚህ ላይ ቦታ አለው። ወያኔ የነበረው ኢህአዴግ ስላለ አገር አስገንጣዩ ባገር ስለማለ ልጨፈን ልሞኝ ባይ ስንቱ ተታለለ። አውቆ የተኛ ሰው ባርነት ገጠመው። ወያኔ አገር ወዳድ ጎመን ጮማ የለው። ከዚህ ሌላ የ27 ዓመት መከራ ምን አስተማረን? ዘረኞቹ ምን ቻካ ናቸው? ጫካሳሉ የምናውቃቸው የምናረጋግጠው ሀቅ ነው። ኢትዮጵያ ላይ የነበራቸውና ያላቸው ጥላቻ ሁሌም ቤንዚናቸው ነበር። ወያኔ መፈገዛስ ብቻ አይደለም ይሁነኝ ብሎ ጸረ ኢትዮጵያ ነው። ጠባብ ዘረኛ የትግራይ አገዛዝ ነው። መለያው ይኮኖ ቆይቷል። 27 ዓመት ኢትዮጵያን ቢገዛም ጎጠኝነቱ ዘረኝነቱ አለቀቀውም። ስፋት ተባለ አባይ በረከት ሁሉም ጸረ ኢትዮጵያ ናቸው። ልጆች ችኮ መንቻኮ የሚሉት ይገልጣቸዋል። በበኩላችን በህዝብ ደረጃም ቃላጋኖ ፖለቲካ ለለው የሞከርኩት ከንቶችን የማሞገሱና ነጋጠባ የመታለል ዝንባሌ አገራችንን ትግላችንን ጎድቷል። ሀቁን የመረዳት ጉድለት ድክመት የአገራችንን የነገ ዕጣ ወሳኝ ህዝብ መሆኑን በመዘንጋት ዕጣ ክፍላችንን ለግለሰቦች መስጠትም አቁስሎናል። አገር ማዳኑ ግዳጅ በአንድ ግለሰብ ወይም አዋቂ የፈረንጅ ምሁሮች ነን በሚሉ እጅ የገባ ወይም መግባት ያለበት አድርጎ መውሰድ ባጭሩ ጥፋት። በሌላ በኩል ይህም አታቱሌ ቡኬ ነው ማለትም ቢሆንም ቅሉ መንፈስ። ታሪክ ደግሞ ደጋግሞ እንዳሳየን ሰውየው ከሃዲና የፖለቲካ ደላላ ነው ሲባል አታቱሌ ቡኬን ማሰማት ቢሆንም ቅሉ ብሎ በድለላው መደናገር እንደገና ቢሆንም ቅሉ መወገድ ያለበትና ነው አይደለም መስፈን የሚገባው ነው። ይመስልሃል አይመስልህም ተብሎ ሲጠየቅ አይመስለኛል ይላል የሚለውን ቀደም አንስቸው ነበር። እንጀግን እስቲ እንዳለፉት እንቆች ጀግና እናንሳ ካልን ደግሞ በበኩሌ የሚከተለውን ማቅረብ መርጣለሁ። ጀግናስ እናቶች ልጃቸው የጸኑ ስቃይ ሳይሰብራቸው አርአያ የሆኑ ጀግናስ እናቶች እንባን ያሸነፉ ታሪክን ለዋጮች ቀንን እየገፉ ጀግናስ የጀግና እናት የጀግንነት ምንጯ ፋኗል ነው አርበኛ ያው የሷ ቁራጯ የታላቂ ታላቅ ወንድሜና ጓዴ ሳሙኤል የቀብር ስነ ስርዓት ላይ ኮሎኔል አስናቀ እንግዳ ሙሉ ያገራችንን ነጭ ልብስ ለብሰው መጥተው ለናቴ ሲናገሩ ዛሬ የሐዘን ቀን ሳይሆን ደስታ ነው። አንቺንም አገሩንም ህዝቡንም ድርጅቱንም ሳያሳፍርና ቃል ኪዳኑን ሳያፈርስ ስላረፈ ያሉት ሁሌም ይታወሰኛል። የያፓ ሐቀኛ ልጆች ዛሬም በድርጅቱና በትግል ያሉ ህዝብን አገርን ወላጅንም አላሳፈሩም። ጀግኖች እናቶችን የሰማዕት እናቶችን አናሳፍራቸው። ባልተገራ ጊዜ በቆርፋዳ ዘረኞች አንሸነፍ። ለህዝብና ለኢትዮጵያ ትግላችን ጠንክሮ ይቀጥል። ተፈጸመ።